Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
ሰላም፣ እንደምን አመሻችሁ? የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን እኔ ነኝ የምነዳው። ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም ሰላም፣ እንደምናመሻችሁ። በምሽቱ የጋቢና ቪኦኤ ታክሲያችን የተለያዩ እንግዶችን ጭነናል። የተለያዩ ጉዳዮችን እንናገራለን።
ልጄ አርሶ አደር ነው፣ የልጆች አባት ነው። ዋና ሙያው አርሶ አደር እርሻ ማረስና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከረ ኮንትራት እየወሰደ ካብ ይሰራ ነበር። እዛ በዛ አጋጣሚ ነው እይታ ግን ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም።
የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ ናቸው። ልጄ በኮንሶ ታጣቂዎች ተገሎብኛል ይላሉ። ዘገባ አለን።
ግን አሁን 3 ዓመት ሆኖናል ይህን ስራ መስራት ከጀመርን። እያደግን በምንሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አድርገናል።
በአፍሪካ ናይሮቢ እንደ አውሮፓውያን አቆጣጠር በጥቅምት 2015 በተከፈተው የማይክሮሶፍት ቅርንጫፍ ኩባንያ ኢትዮጵያዊቷ አምሮት አብደላ ዳይሬክተር ሆና ተሾማለች። ስለ ኩባንያው ዓላማ ባጭሩ ታስረዳናለች።
አለመስማማት ተፈጠረ። ያው በዛ አልሰራም ብዬ ቁጭ ስል ፖሊስ መጣ፣ አስወሰደችኝ። ያው እስር ቤት ገባሁኝ። ማጠራቀሚያ ቦታ
በሳውዲ አረቢያ በህጋዊ ፈቃድ ስትሰራ ቆይታ አሁን ያለመኖሪያ ፈቃድ ስራ በመስራት ላይ የምትገኝ ወጣት ናት። ስሟ እንዲጠቀስ አልፈለገችም።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ተመልሰን ለዜናው መጥተናል። በደቡብ ሱዳን ለሁለት ዓመታት ያህል ሲካሄድ የቆየው የእርስ በርስ ጦርነት ባስከተለው የኢኮኖሚ ችግር ምክንያት በዓለም ዙሪያ ያሉት ኤምባሲዎች ሰራተኞች በብዛት እየቀነሰች ነው። የሀገሪቱ የውጭ ጉዳይ ሚኒስትር ባርናባ ሜሪያል ቤንጃሚን ሀገሪቱ 10 ዲፕሎማሲያዊ ሚስዮኖችን ትዘጋለች የሚለውን ወሬም አስተባብለዋል። ይሁንና ለአንዳንድ ኤምባሲዎቿ የኪራይ ገንዘብ መክፈሉን እንዳቆመች አምነው ተቀብለዋል። በደረሰብን የኢኮኖሚ ቀውስ ምክንያት ወጪ ለመቀነስ ስልን የኤምባሲዎቻችን ሰራተኞችን ቁጥር እየቀነስን ነው ሲሉ የውጭ ጉዳይ ሚኒስትሩ ትናንት ማታ ለአሜሪካ ድምጽ ሬዲዮ ደቡብ ሱዳን ላለው ፕሮግራም ገልጸዋል። ሰራተኞች የሚቀነሱባቸው ኤምባሲዎች ካይሮን በመሳሰሉ ብዙ ሰራተኞች ያሉባቸው እንደሆኑ የውጭ ጉዳይ ሚኒስትሩ ጠቁመዋል። ለሚዲያ ለመናገር ፈቃድ የሌለው በደቡብ ሱዳን የውጭ ጉዳይ ሚኒስቴር ያለ ምንጭ በገለጸው መሰረት ካይሮ ያለው የደቡብ ሱዳን ኤምባሲ ካለፈው ታህሳስ ወር አንስቶ ኪራይ ባለመክፈሉ ቦታውን እንዲለቅ በቤት ባለቤቱ ተጠይቋል።
የአውሮፓ ህብረት ለብሩንዲ መንግስት ከሚሰጠው አንዳንድ እርዳታ ለማቆም መወሰኑ እንዳሳዘናት ብሩንዲ ገልጻለች። የብሩንዲ መንግስት በሀገሪቱ በመካሄድ ላይ ላለው ግጭት ፖለቲካዊ መፍትሄ ለማግኘት በቂ ጥረት አላደረገም በሚል የአውሮፓ ህብረት በቀጥታ ያቀርብለት የነበረውን የገንዘብ እርዳታ አቁሟል። ካለፈው አመት ሚያዝያ ወር አንስቶ ብሩንዲ ውስጥ በሚካሄደው ግጭት ከአራት መቶ በላይ ህዝብ አልቋል። በቡሩንዲ ለሚካሄደው ግጭትና ለሰብአዊ መብት አለመከበር የፕሬዚዳንት ፒየር ንኩሩንዚዛን መንግስት ተጠያቂ እንደሚያደርግ የአውሮፓ ህብረት ገልጿል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2014 እስከ 2020 ዓ.ም ለሚሆን ጊዜ ለቡሩንዲ የሰጠው እርዳታ በዶላር 480 ሚሊየን ይገመታል። የቡሩንዲ የውጭ ጉዳይ ሚኒስትር ኤሌን ኒያሚትዌይ ሀገራቸው እርዳታ የሚያስፈልጋት ቢሆንም የአውሮፓ ህብረት ውሳኔ ለመላ ታዳጊ ሀገሮች ትምህርት ነው ብለዋል። በውጭ ረድኤት ላይ ከመተማመን ይልቅ ታዳጊ ሀገሮች ራሳቸውን ለመቻል መጣጠር እንዳለባቸው ያስተምራልም ብለዋል።
ዛሬ 5 የዩናይትድ ስቴትስ ክፍለ ግዛቶች ቀዳሚ ፕሬዝዳንታዊ ምርጫ እያካሄዱ ነው። ዲሞክራቷ ሂላሪ ክሊንተን እና ሪፐብሊካዊ ዶናልድ ትራምፕ የቀዳሚነት ቦታቸውን ለማጠናከር፣ ወደ ኋላ የቀሩት ደግሞ በምርጫ ዘመቻቸው ላይ አዲስ ህይወት ለመዝራት እየሞከሩ ናቸው። በዛሬው ምርጫ አብይ ቦታ ያላት ፍሎሪዳ ናት። ያሸነፈ ሪፐብሊካዊ ተወዳዳሪ 99 የተወካዮች ወክልና ያገኛል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
Gabina VOA, let's cross boundaries together.
ቀጣዩ ዘገባችን ወደ ኮንሶ ይወስደናል። ኮንሶ በወረዳ የኮንሶ ወረዳ ወደ ዞን ከፍ ትበል በሚል ጥያቄ ምክንያት በአካባቢው ተቃውሞ መነሳቱንና ተቃውሞውን ተከትሎም ሁለት ሰዎች መገደላቸውን የአካባቢው ነዋሪዎች ገልጸውልኛል። እንደዚሁም ደግሞ ከዚህ ጋር በተያያዘ ይህንን ጉዳይ ለማስፈጸም ለመንግስት አቤት ለማለት የተመረጡ 12 የኮሚቴ አባላት ነበሩ። ከዚህ ውስጥ 11ዱ ለእስር ከፍተኛ ስጋት ስላለብን ተደብቀን እንገኛለን ብለዋል። ይህን በተመለከተ አንድ አጠር ያለ ዘገባ አጠናቅረን
ግርማናት ያነጋገረቻቸው፣ እስቲ ወደ ዘገባው እንለፍ።
ኮንሶ ከወረዳ ወደ ዞን ከፍ ይበል የሚል ጥያቄ በመነሳቱ ምክንያት በተፈጠረ አለመግባባት ከተማው መረበሹንና እሁድ ዕለት ደከቱ በሚባል ቀበሌ ውስጥ ከታጣቂዎች በተተኮሰ ጥይት ሁለት ሰው መገደሉን የሟቾች አባትና አጎት ለአሜሪካ ድምጽ ገልጸዋል። አርሶ አደርና በድንጋይ መፍለጥ ስራ ይተዳደር ነበር የተባለ የሟች ሞሌ አዛዥ አባት አቶ አዛዥ አሬሮ ለአሜሪካ ድምጽ ስለ ሁኔታው ሲያስረዱ
ሞሌ አዛሽ አንቴን አዛሽ ይሸም ሞሌ እናሀያ አቀማዬ ዋሽንቱ አይለለኔ ወሬ አንዴ ያህን ልት ሰንበጣ ሰንበጣ የወሬ አንዲ
እለቱ እሁድ ነው። ሰዓት ወደ 6 አካባቢ ነው። ሰራዊት ልዩ ኃይል የሚባለው ሰራዊት ቀበሌ ጽህፈት ቤት መጥቶ ቀበሌውን የተቆለፈውን ከሰባበረ በኋላ አንድ ሳያስቀር የሁሉንም መዝጊያ ከሰባበረ በኋላ ውስጥ ያለውን አንድ ባንድ አይቶ ከዚያ በኋላ ወደሚቀጥለው ገበሬ ማሰልጠኛ ማዕከል አለ፣ እዛ ሄዶ እንደዚያው ሰባበረ ቁጭ አለ። የእሳቸው ልጅ አቶ ሞሌ አዛዥ የሚባለው እዛ ገበሬ ማሰልጠኛ ውስጥ ስራ ነው የሚሰራው፣ ተከራይቶ ማለት ነው። ኮንትራት ወስዶ ስራ ሲሰራ፣ የዕለት ስራ ሲሰራ የት መጣ ሳይባል የተሟች ጓደኛው ጋር የዕለት ተግባራቸውን ሲያከናውኑ፣ ሌሎችም ከድግስ ቤት ከእርሻ የሚመለሱ ከአምልኮ ቦታ የሚመለሱ ቀኑ እሁድ እንደመሆኑ መጠን ከአምልኮ ቦታ የሚመለሱ ሰዎች ከየት መጣ ሳይባል መጀመሪያ የጭስ ቦምብ ማፈንዳት ጀመሩ። ከዛ በኋላ አይናቸው ጨለመ። ከየት መጣ ሳይባል ጥይት ተተኮሰ። ይሄ ልጅ በዚህ አጋጣሚ ጥይት አግኝቶት ሊወድቅ ይችላል።
አባት ልጃቸው የሞተበትን ምክንያት ያውቁ እንደሆነ በማህበረሰብ ውስጥ ስለነበረው ተሳትፎ ተጠይቀው
ልጄ
አርሶ አደር ነው፣ የልጆች አባት ነው። ዋና ሙያው አርሶ አደር እርሻ ማረስና መተዳደር ሲሆን እዛ ማሰልጠኛ ውስጥ ካብ እየሰራ ከጓደኛው ጋር እየተከረ ኮንትራት እየወሰደ ካብ ይሰራ ነበር። በዛ አጋጣሚ ነው ጥይት አግኝቶ ሊሞት የቻለው እንጂ በፖለቲካ ጉዳዮች ውስጥ ምንም አይነት ተሳትፎ አልነበረውም።
ሌላው ሟች አቶ ፋንታዬ ጊዮርጊስ ሲሆን ስለ ሁኔታው ለአሜሪካ ድምጽ ያስረዱት አጎቱ አቶ ኮምበሬ ኮንተሼ ናቸው። የወንድማቸው ልጅ አርሶ አደርና በድንጋይ ፈለጣ ስራ ይተዳደር እንደነበር ይገልጻሉ።
እና ስኔ ከኖ ገብረ ማሰልጠኛ ረቷ እና መርዳ ሚዲያ ሞል እንዳላና አፎን ክንን እነዚህን እናዩ ሚና
የወንድሜው ልጅ ታዬ ጊዮርጊስ አርሶ አደር ነው። እዛ ገበሬ ማሰልጠኛ ጣቢያ ውስጥ ከአርሶ አደርነት በተጨማሪ ካብ ይሰሩ ነበር። እዛ ውስጥ አጋጣሚ ሆኖ ማሰልጠኛው በመኪና ወደ ውስጥ የሚያስገባ መኪና መንገድ ዳር ነበር። እኔ በወቅቱ እዛ አልነበርኩም። ጩኸቱ ወደ ተነሳበት እግር እንደ መራኝ ሮጬ ሲሄድ ህዝብ በከፍተኛ ሁኔታ የህዝብ ክምችት ነበር። የወንድሜ ልጅ መውደቁንም አላረጋገጥኩም። በኋላ የኋላ ሰው ተመቶ ሞቷል ሲባል ሁለት ሰው ተመቶ በጥይት ሞቷል ሲባል ሳረጋግጥ አንዱ አቶ ፋንታዬ ጊዮርጊስ የወንድሜ ልጅ ከሟቾቹ አንዱ መሆኑን አረጋግጬ በኃይለኛ ሐዘን ተመትቼ ወደ ቤተ ተመልሼ ይኸው ለቅሶ ላይ ነው የሚገኘው።
በኮንሶ ለተቃውሞ ዋና መነሻ ከወረዳ ወደ ዞን ከፍ እንዲል የቀረበው ጥያቄ መሆኑን፣ ይህን ጥያቄ ለመንግስት እንድናቀርብ ተወክለናል ያሉ የኮሚቴ አባላት ይናገራሉ። የዚህ ኮሚቴ አባላት ቁጥር 12 ሲሆን አንዱ በእስር ላይ እንደሆኑ ይገልጻሉ። ሌሎቹ ደግሞ የእስር ስጋት ስላለብን ያለነው አስቸጋሪ በሆነ ሁኔታ ተደብቀን ነው ይላሉ። ከዚህ ኮሚቴ አባላት አንዱ የሆኑት አቶ ወርቀ ሰዓሌ ስለ ሁኔታው ሲናገሩ
ተቆጥ በሚባል ቀበሌ ለመግባት ከአራት አቅጣጫ ወደ 79 ክልሉ ልዩ ኃይል ለመግባት ጥረት ሲያደርግ ያከባቡን ሽማግሌዎችና አከባቢው ህብረተሰብ ሰፈራችን ሰላም ነው ለምን ትገቡናላችሁ ብለው ሽማግሌዎች መጥተው ተመልሷቸው በመጥተበት መንገድ ወደ ኋላ ተመልሰው ሄዱ ጧት ላይ ማለት ነው። ከዛ በኋላ ወጥተው ወደ ደባና ቀበሌ ሄዱ። ያውኛ ህብረተሰቡ የዚህ ጥያቄ አጥራሽ አባል ስለሆነ ያንዳንዱ እንቅስቃሴ ያለው ሁኔታ ህብረተሰቡ ስለሚነግረን ወደ ደባና ቀበሌ ሄዱ። እዛው በስልክ ደውለውልን ነበር። እዛ ሄደው ህብረተሰቡ ጋር የለለን ውስጥ ገብተው ህብረተሰቡኛ ሰላማዊ ህዝብ ሆነን እያለን ለምንድን ነው የምትመጡብን ብለውን ሲያነሱ ያው የጥይት ሩምታ ሲያዘንባቸው ያን ሁለት ሰው እንደሞተና ለሁለት ሰው እንደቆሰለ ነው መረጃ ያለን። ምክንያቱም እኛ ነጻነት ኖረን ህብረተሰቡ ሲንቀሳቀስ ሰዎች አይደለንም።
ይህን ጉዳይ በተመለከተ ምላሽ እንዲሰጡን የክልሉ ፖሊስ ኮሚሽነር አቶ ፍስሐ ጋረደው ጋር ደጋግመን ደውለን ስልካቸው ባለመነሳቱ ምላሽ ማግኘት አልቻልንም። ነገር ግን ይህንኑ አካባቢ በተመለከተ ባለፈው አርብ ጠይቀናቸው ነበር።
ኮንሶ ኢትዮ ኬንያ ደቡባዊ ድንበር ጀምሮ እስከ አዲስ አበባ የሚዘልቅ ሃይዌይ ያለበት የሚያልፍበት ፍጹም ሰላማዊ በሆነ መንገድ የካራት ከተማን ጨምሮ በመላው የኮንሶ ገጠር ቀበሌያት ውስጥ ያለ አርሶ አደር የልማት ስራውን የሚሰራበት ፍጹም ሰላማዊ የሆነ እንቅስቃሴ የሚካሄድበት አካባቢ ነው።
በኮንሶ ወረዳን ወደ ዞን ከፍ ለማድረግ የቀረበው ጥያቄ በሰላማዊ መንገድ እንደተመለሰና ከተማዋ ሰላም እንደሆነች በቃለ ምልልስ ወቅት ጨምረው አስረድተው ነበር።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shinil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
የምታደምጡት ከአሜሪካ ድምጽ ሬዲዮ የጋቢና VOA ዝግጅታችንን ነው።
ፕሮግራማችን ይቀጥላል። ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍነው የፈረንጆቹ ዓመት እንደ አውሮፓውያን አቆጣጠር በ2015 ማለት ነው ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ቅርንጫፍ መስሪያ ቤት ከፍቷል። ለዚህ ቅርንጫፍ ኩባንያ የማስተዳደሩን ሙሉ ኃላፊነት የሰጠው ለኢትዮጵያዊቷ አምሮት አብደላ ነው። ከቪኦኤ ባልደረባችን ዊንታ ኪዳነ ጋር አምሮት አብደላ ያደረገችውን ቃለ ምልልስ መስታወት አራጋው ታቀርበዋለች።
An African proverb says the best time to plant a tree is 20 years ago. The second best time is now.
ማይክሮሶፍት የተባለው ዓለም አቀፍ የኤሌክትሮኒክስ አምራች ኩባንያ ባሳለፍነው የፈረንጆቹ ዓመት እንደ አውሮፓውያኑ አቆጣጠር 2015 ዓ.ም ቅርንጫፍ መስሪያ ቤት ማይክሮሶፍት ፎር አፍሪካ በሚል ስያሜ በናይሮቢ ኬንያ ከፍቷል። ይህን ቅርንጫፍ መስሪያ ቤት ማይክሮሶፍት የከፈተበት ዋናው ምክንያት የአፍሪካ ወጣት ስራ ፈጣሪዎችን ለማበረታታትና አፍሪካን በቴክኖሎጂ ፈጠራም ሆነ አጠቃቀም ካደጉት ሀገሮች ጋር በእኩል ለማራመድ ነው። ለዚህ ቅርንጫፍ መስሪያ ቤት የማስተዳደሩን ስራ ሙሉ በሙሉ እንድትሰራ ኢትዮጵያዊቷ አምሮት አብደላ ተሾማለች። አምሮት ካሁን በፊት በዚህ ድርጅት በተለያዩ ዘርፎች ለሶስት አመታት ሰርታለች። አዲስ ስለተመደበችበት ስራ እንዴት እንደተመረጠች በአጭሩ ነግራናለች።
ማይክሮሶፍት ከጀመርኩኝ ወደ 3 አመት አረኩኝ። አሁን በዛን ጊዜ ውስጥ በማይክሮሶፍት ፎር አፍሪካ በሚባል ኢኒሼቲቭ ውስጥ ነበር ስራ የነበረው። በዛም ደረጃ የኢኖቬሽን ስራችንን ስታርታፕ ኢንጌጅመንት እንዲሁም ደግሞ የቪሲ የፋንዲንግ ፕሮጀክቱን ነበር የምመራው። በዛ ውስጥ እየነበርኩኝ ነው ለሶስት አመት ስራ ቆይቼ ከአሁን በኦክቶበር ላይ የኢኒሽቲቭን በአጠቃላይ ስራ እንድመራ የተመረጥኩት እና ሹመቱም የተፈጸመው።
ኩባንያው በአፍሪካ ስላለው አላማና እቅድ አምሮትን ጠይቀናት ነበር።
በኢኒሽቲቭ ሲጀምር በሶስት ኤሪያ ላይ ነው እንግዲህ ፎከስ ያደረገው። እነሱም አንድ የኢኖቬሽን looking specifically at driving the local ecosystem of innovation coming out of Africa specifically producing content
በአፍሪካ የተከፈተው ማይክሮሶፍት ኤሌክትሮኒክስ ድርጅት በሶስት ዘርፎች ላይ በማተኮር በመንቀሳቀስ ላይ ይገኛል። የመጀመሪያው በአፍሪካ ያለውን የሰው ኃይል በተለይ የፈጠራ ስራም ማበረታታትና እነዚህን የፈጠራ ስራዎች ለዓለም በማስተዋወቅ ካለው ዓለም አቀፍ ቴክኖሎጂ ፍጥነት ጋር አብሮ ለመራመድ ሲሆን፣ ሁለተኛው ከአፍሪካ የተማረና በቴክኖሎጂ ሰለጠነ የሰው ኃይልን በብዛትና በስፋት ማፍራት ነው።
The third area is looking at our affordable access. And affordable access again.
ሶስተኛው በተመጣጣኝ ዋጋ የተለያዩ አዳዲስ የቴክኖሎጂ መገልገያዎችን ለተጠቃሚ ማድረስ ነው። ይህ ዘርፍ የመረጃ እንዲሁም የኢንተርኔት አገልግሎትን ያጠቃለለ ነው። የአህጉሪቱን ኢኮኖሚ በማሳደግ የሰለጠነ የሰው አቅምን ችግር በመቅረፍ ረገድ ከፍተኛ ሚና ይኖረዋል። እነዚህ ከላይ ተዘረዘሩ ዘርፎች ሲሟሉ የሥራ ዕድል ለብዙዎች ይከፈታል። ይህ የሥራ ዕድል ደግሞ የሰለጠነውን የሰው አቅም ለኢንዱስትሪ በማቅረብ አፍሪካ ከሌሎች ካደጉ አገሮች ጋር ተወዳዳሪ እንድትሆን ይረዳል።
የማይክሮሶፍት ኩባንያ አሁን በስፋት በኬንያ፣ ደቡብ አፍሪካ፣ አይቮሪ ኮስት፣ ታንዛኒያ፣ ሩዋንዳ፣ ኡጋንዳ፣ ሞሪሺየስ፣ ናይጄሪያ እና ጋና በመስራት ላይ ይገኛል። እስካሁን የተገኘውን ውጤታማነት በተመለከተ የድርጅቱ ዳይሬክተር አምሮት አብደላ ስትገልጽ ድርጅቱ እንደ በጎ አድራጊ ድርጅት መስጠት ብቻ ሳይሆን በገንዘብ ትርፋማ መሆንም ይፈልጋል። በአሁኑ ሰዓት ለተለያዩ የአፍሪካ ሀገራት የቴክኖሎጂ ለውጥ ለማምጣት የማስተዋወቁ ስራ በስፋት እየተሰራ መሆኑን አምሮት ታስረዳለች። በተጨማሪም በትምህርትና በጤና አገልግሎት ረገድ ቴክኖሎጂ የሚጫወተው ሚና በመገንዘብ ከፍተኛ እንቅስቃሴ በመደረግ ላይ መሆኑን ትገልጻለች።
በእውነቱ ይልሽ ማይክሮሶፍት አፍሪካ ላይ መስራት ከጀመረን 23 አመታችን ነው። ግን አሁን ለምንሰራው ስራ የበለጠ ኢንቨስት የምናደርግባቸው አገሮች አንድ በማርኬት ሳይዝ ደረጃ ሁለት ደግሞ ፕሬዘንስ ላለን ማለት ወይ ቢሮ ወይ ደግሞ አፊሊየት ኦፊሶች ባሉበት ቦታ ላይ ጀመር ነው። ግን አሁን 3 አመት ሆኖናል ይሄን ስራ መስራት ከጀመርን። እያደግን በመሄድበት ጊዜ ሌሎች ሀገሮችም ላይ ለመስራትና ለመሳተፍ ዝግጁና ፕላንም አድርገናል።
የማይክሮሶፍት ዳይሬክተር አምሮት አብደላ በማጠቃለያ ኩባንያው በሁሉም አፍሪካ ሀገራት ቴክኖሎጂን የማስተዋወቅ፣ አፍሪካውያንን የበለጠ በቴክኖሎጂ ተጠቃሚ ማድረግና በቴክኖሎጂ ፈጠራ ስራ ወጣቶችን ማሳተፍ ዋናው አላማው እንደሆነ ገልጻለች። ይህንን እቅድ ለማሳካትም ሁሉም የአፍሪካ ሀገራት የመንግስታትም ሆነ መንግስታዊ ያልሆኑ ድርጅቶችን ትብብር በእጅጉ እንደሚያስፈልገው አክላ ተናግራለች።
Today we're planting a seed again. A seed with a difference. A seed with the power to fuel innovation. That enlightens people and empowers them. That makes ideas come to life. A seed for a strong community. For a progressive country. For Africa.
ከዛው ከአፍሪካ ሳንወጣ ሙዚቃን ጋብዝ አይደል?
አዎ፣ አንድ የአፍሪካ ሙዚቃ ለአድማጮቻችን ብንጋብዝ።
አዎ፣ ዚንግ ዞንግን እንጋብዛለን። ማን ነበር ዘፋኙ?
ዘፋኙ ዚንግ ዞንግ ነው። ዘፈኑ ቦንጋ ማን ኮንዳ ቦንጋ ማን የታንዛኒያ ዘፈን ነው። ዲጄ ፋትሱ ነው የመረጠልን።
ወደ ሙዚቃ ሚድ
Yama no seliwa mama
ቀጣዩ ፕሮግራማችን በመካከለኛው ምስራቅ በህጋዊ መንገድ የሚገቡትም ከአሰሪዎቻቸው ጋር ባለመስማማት ከአሰሪዎቻቸው ቤት ጠፍተው ያለ ፈቃድ የሚሰሩ ቁጥራቸው በጣም በጣም እየተበራከተ መጥቷል። በርካታ ኢትዮጵያውያን በህጋዊ መንገድ ወደ አረብ ሀገራት ለስራ አሁንም እየተጓዙ ናቸው። በህገ ወጥ መንገድ የሚበዙት ደግሞ ወጣቶች ናቸውና ጽዮን፣ በዚህ ዙሪያ ላይ ብዙ ነገር ሰርተሻልና እስቲ የምታውቂውን ነገር
ምንድነው? እኔ የሰራሁት ዘገባ ይሄንን ጉዳይ በተመለከተ ለምንድነው አሁንም ድረስ እነዚህ አረብ ሀገር የሚደርስባቸው ችግርና ስቃይ በጣም በርካታ ነው። ከአስከፊዎቹ ጀምሮ እስከ አነስተኛ ከገንዘብ ደሞዝ እስከ መከልከል ጀምሮ ከፎቅ እስከ መወርወር፣ መኪና እስከ መገጨት፣ ራሳቸውን እስከ ማጥፋት፣ በሳት እስከ ማቃጠል በጣም በርካታ ችግሮች ይደርሱባቸዋል። እንዲሁም ይቅርታ
አላቋርጥሽና በቀደም ለታ ፌስቡክ ላይ አንዲት ወጣት መንገድ ዳር ቁጭ ብላ እባካችሁ የምታውቋት ካላችሁ የሚል እንደዚህ የእርዳታ ጥሪ
እሱኛው የፌስቡክ ፎቶዎች ብዙ ጊዜ አከራካሪ ናቸው። መስታወት ምንድን ነው እዛ እርስ በርሳቸው አለመስማ ማት ሲከሰት ፎቶ እያነሱ አንዱን ቤተሰብ ለማስጨነቅ አንዱን ለማድረግ በሚል ብዙ ጊዜ በተደጋጋሚ እንደዚህ አይነት ፎቶዎች ተለጥፈው የውሸት ሆነው ተገኝተዋል። ግን ከፌስቡክ ውጪ ባለው ሪያሊቲ ስንመጣ እውነታ ስንመጣ እንደዚህ አይነት ከመረጃ ጋር የተያያዙ ዓለም አቀፍ መገናኛ ብዙሃን ሳይቀር እየተገኙ የዘገቡት ዘገባዎች አሉ፣ የሚዘግቧቸው ዘገባዎች አሉ። እኛም ጋር ደግሞ ኢትዮጵያ ከሳውዲ አረቢያ የተመለሱ ኢትዮጵያውያኖችንም በሚመለከት በርካታ ችግሮች ይደርሳሉ። ግን ይሄ ሆኖ አሁንም ድረስ ኢትዮጵያውያን በሶስት በሮች እየተሰደዱ በህገወጥ መንገድ
ፕሮግራሞች
እየተሰደዱ ይሄዳሉ አረብ ሀገር እና እንደዚህ አይነት ችግር ይደርስባቸዋል። ከአሰሪዎቻቸው ጋር ችግር ውስጥ ይገባሉ። ግን ለዚህ ምንድን ነው ዋና ምክንያታቸው በሚል ይህንን በተመለከተ ጥናት የሰሩ የመመረቂያ ጥናታቸውን የሰሩ እንደ አይኦኤም ያሉ ደግሞ ድርጅቶች የዓለም አቀፍ የስደተኞች ድርጅትን ተቋምን ራሱ አጥኚዎች የሚሉት ድህነት ነው። ኢትዮጵያ ውስጥ የስራ አጥነት ቁጥር በጣም መበራከት፣ ሰርተው ለራሳቸውና ለቤተሰቦቻቸው የሚጠቅሙ አለመሆን ድህነትን ጭምር ነው እና ይህንን ገፍቶ ወደዛ የሚወስዳቸው የሚሉ የማጠቃለያ ሪፖርቶችን ነው አስመልክቼ የሰራሁት እና አሁን ቀጥለን የምናቀርባት ወጣትም አንቺ ያነጋገርሻት ናት። በህጋዊ መንገድ ከሀገር ወጥታ አሁን ያለ ስራ ፈቃድ በሳውዲ አረቢያ በመስራት ላይ ትገኛለች እና ስሟን እንድንጠቅስ አልፈለገችም።
ብዙዎቹ ስማቸው እንዲጠቀስ አይፈልጉም።
በህጋዊ መንገድ ለስራ ከወሰዷት ቤት ለምን ወጣች መስታወት ጠይቃታለች።
ማለት ሰዎች በጣም ጥሩ ሰዎች ናቸው፣ ግን የገንዘብ እጥረት አላቸው እና ሰውየው ብዙ ጊዜ ከባንክ ቼክ ያወጣል ብር ማለት ነው፣ ከባንክ እየሳበው ማለት ነው። ከዛ እንደዛ ያደረግ ብሩ ብዙ ጊዜ ያወጣል። ስራም አለው ግን አለ አይደለ፣ እነሱ ትንሽ ተነገ ዛሬ ይሰጡኛል ስለምል ብዙም ኢትዮጵያ የምልክበት ፕሮግራም ስላልነበረኝ ቀመጥ እያልኩ ብሬ እነሱ ጋር ነበረ ያለው እና ከጊዜ ብዛት የዘጠኝ ወር ደመወዜ ከእነሱ ጋር ተቀመጠብኝ። በዚያ ሰው ሁለት አመት የተጨረሰት ስላቸው እንዳጋጣሚ እስር ቤት ገባ ባወጣው ባንክ አለመክፈል ሲችል ማለት ነው። ወደ እስር ቤት ሲገባ ሴትዮዋ ደግሞ ዶክተር ነበረች፣ እዛው ሀገር ላይ ስራ አላገኘችም። ሴትዮዋ ደግሞ እኔን ትፈልጋለች፣ ብር የላትም አስቸጋሪ ሁኔታ ላይ እና በዚህ ሰዓት ስጪ ብሬን ስላት እሺ እሰጥሻለሁ ጊዜ ጠብቂ ትለኛለች። እኔ ደግሞ ሁለት አመቴን ጨርሻለሁ እሺ ልድገምልሽ ቪዛ ላሰራለች ስትለኝ እሱ የምታሰሪልኝ ይኸኛው መክፈል ስትች ነው እንዴት ነው ይህን እያየውኝ እንዴት የሚጨምረው ምናምን ስላት ችግር የለውም ያለች። በዛ አንዳንዱ ነገር አለመስማማት ተፈጠረ። ያው በዛ አልሰራም ብዬ ቁጭ ስል ፖሊስ መጣ፣ አስወሰደችኝ። ያው እስር ቤት ገባሁኝ ማጠራቀሚያ ቦታ። ያው እንደዚህ የወንጀል የሰሩትም አሉ፣ እንደዚሁም ችግር የገጠመባቸው ብዙ ልጆች ነበሩ። ለሶስት ወር ያህል እስር ቤት ቆየሁኝ ማለት ነው። ሴትዮዋን ወይ ሽጫት ወይም ደግሞ ገንዘቧን ሽጫት ና አሳፍራይ ስትባል የፖሊስ ስልክ መሆን ስታይ ድጋሚ ጭራሽ ስልክ ማላነሳለች እና አሻራ ምናምን ተነሳው በአሻራ ቤቷ ምናምን አሳየ። ቁጥሯን አወጡ የሱን ማለት ነው። እሱ ያለበት እስር ቤት ሄደው አነጋገሩት እና ገንዘቤን ስታ እንድታሳፍረኝ ለሱ ነገሩት። እሱ ደግሞ ለሷ ወንድም አነጋገረ መቸው ገንዘቤን ሰጡኝ ያው ተሸጡኝ ማለት ነው። እነዚያ 8 ወር ያልሰራውኝ ተቀየረ። ሌላ ቦታ ሪያድ የሚባለው ቦታ ስጠኝ ስሰራ ሴትዮዋ ሮቢት ነበረች። ከልክ በላይ መድኃኒት በቀን 4 ጊዜ ነው የምትወስደው። በጣም አሮጊት ስለሆነች ትበሳጨጫለች እና በዛ ሰዓት ላይ ሴትዮዋ ትጮዋለች። መድኃኒት ባበላው ምግብ ሳበላት ትወረውረዋለች። በቃ ምንም ነገር ልቋቋም አልቻሉ። ጠፋሁ ማለት ነው። ወደ ጅዳ የምትባለው ከተማ ወደዚህ መጣሁ ከሪያድ ማለት ነው።
ታያስቸግርሽም ያለ ወረቀት መስራት?
ወላሂ ያለ ወረቀት መስራት በጣም ከባድ ነው። ፍሪ ሆነሽ እንደምትሰሪው አይደለም። ኑሮ ቢመቼ ኑሮ በህጋዊነት ብንሰራ ደስ ይለን ነው። ሁሉም ያልተመቻቸው ህይወት ስለሆነብን ነው እንጂ ማለት ነው። ምክንያቱም የሰቀቀ ኑሮ ነው የምንኖረው እዚህ ጋር። ነገ መሄድም አለ፣ ዛሬም ልንሄድ እንችላል፣ ነገም ልንሄድ እንችላል ብለን ነው የምንኖረው። ግን ምንም ማድረግ አልችልም።
እዛ እስር ቤት በነበርሽበት ጊዜ የመቼም የተመለከትሻቸው ሌሎች ኢትዮጵያውያን ይኖራሉ እና በምንድን ነው የታሰሩት? እንደው እስቲ ትዝ የሚልሽ ንገሪ።
ይሄ በጣም ብዙ ምክንያት አላቸው። ግማሾች እንደዚህ የስራ ጫና አለባቸው፣ 2 ቤት 3 ቤት ያሰሯቸዋል። ያለ መግባባት ሁኔታ አለ። እዛ ሰዓት ቀይሩም በሚልበት ሰዓት አንቀይርም በሚል ሰዓት ወጥተው እንትን የሚሉ አለ። ግማሾች ደግሞ እንደዚህ ወጥተን እንጠፋለን ሲሉም ፖሊሶቹ ያዙቻለሁ። እንደዚሁም ሴትዮዋ በቅናት ምክንያት ሴትዮዋ የማስቸገር ሁኔታ በወንዶች እንደዚህ ወይነት ወንዶች ብዙ ምክንያት አለ ወላሂ።
ስለዚህ አንቺ አሁን ወደፊት እቅድሽ ምንድን ነው? አሁን እስከ መቼ ነው እንደዚህ እየሰራሽ የምትቆየው?
እስከምየት ድረስ ሰራለሁ ብዬ ነው የማስበው። ማለት የእኔ በቂ ነው ብዬ እስከምለው ደረጃ ትንሽ ሀገሬ ላይ ሄጄ መንቀሳቀሻ እስከማገኝ ድረስ ማለት ነው።
የምትከታተሉት የአሜሪካ ድምጽ ሬዲዮን ጣቢያ ነው። በአጭር ሞገድ 6080 እና በ15580 ከምሽቱ 1 ሰዓት እስከ 2 ሰዓት ማዳመጥ ትችላላችሁ። ቀደም ብላችሁ ለማዳመጥ ከፈለጋችሁ ደግሞ ቀጠሯችንን በመካከለኛ ሞገድ ይሁን በ1431 መካከለኛ ሞገድ ላይ ታገኙናላችሁ። ጋቢና ቪኦኤ። አሁን ፕሮግራማችን ወደ መጠናቀቁ ደርሷል። እንግዲህ ጽዮን
አዎ፣ ፕሮግራማችን እየተጠናቀቀ ነው። ይሄንን ያነሳነውን ጉዳይ በተመለከተ ወደፊትም እንቀጥልበታለን፣ እንመለስበታለን። ለዛሬ አሁን አንድ ሙዚቃ እንጋብዛለን
ግን ለመሰናበቻ ይሆናል። በቃ እንግዲህ ደህና
እንሰናበታቸው። ኦኬ፣ ለመሰነባበት እንግዲህ በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁም ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን።
አዎ፣ በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አድራጋውና
ጽዮን ግርማንን ጉዟችሁ የሰመረ ይሁን እያለን እንሰናበታለን። በዚህ ሙዚቃ ነው የምንሰናበተው። አቤት
የኛ
የሙዚቃ ቡድን የሰሩት ዜማ ነው።
የእኛ ስደት ይባላል።
የእኛ ስደት ይባላል። መልካም ምሽት።
በነገው ጉዞ እንገናኝ።
ከማታው ከወገር የተሸኘች እንኳን ተረኗ Totem fashwa yesata tasabalani le tanashwa Happy day gabata natka Helmishin go